Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ለመስተንግዶ ጽዮን ግርማ ከጎኔ እዚህ ጋቢና ትገኛለች።
ሰላም እንደምን አመሻችሁ። በዛሬው ዝግጅታችን በኢትዮጵያ የተከሰተውን ድርቅ እንዳስሳለን።
ከጥቅ በጣም አስቸጋሪ ሁኔታ ላይ ነው። በጣም ዝናብ የለም፣ ምንም ነገር የለም። በጣም የሚሰጠው ነገር ብዙ ኦሬዲ ያለቁ ነው።
በጣም የሚያስፈሩ ሁኔታ ላይ ነው ያለው ነው።
ረሃብ አለ፣ የእንስሳት እልቂት አለ። ከፍተኛ ነው ብለን እንገምታለን። እኛ ሰዎች እንዴት እንደሚገምቱ አናውቅም።
ድርቁ በተከሰተባቸው ቦታዎች የሚገኙ ነዋሪዎች ናቸው ይዘናቸዋል። ዛሬ ዓለም አቀፉ የሰራተኞች ቀን በመላው ዓለም በመከበር ላይ ይገኛል።
እኔ በደርግ ጊዜ በጣም ይከበር ነበር፣ ሰልፍ ነበር። ሜይዴይ ሰልፉ በጣም ከጠዋት እስከ ማታ ነበር። እርግጥ ከደርግ ውድቀት በኋላም ቢሆን ይከበራል። ዘንድሮ ደግሞ አለ ይሄ እንዲያድም እንትን የለውም። ግን ሰራተኞች ዛሬ ሁሉም ዝግ ሆኖ ነው የዋለው።
የኢትዮጵያውን አከባበር በተመለከተ በለፍተ ቀደም ወደ ኢትዮጵያ ደውለን ነዋሪዎችን አነጋግረናል።
አስቸጋሪውን ህይወት አስከፊውን የስደት ጉዞ በእግሩ ጀምሮ ከሶስት ዓመት መከራ በኋላ ካናዳ የደረሰውና ይህንን ታሪኩን ከአስራ ስምንት ዓመት በኋላ ወደ ኋላ ተመልሶ በፊልም የሰራ ወጣትም ይዘናል።
ብዙ ጓደኞችን አጣሁበት፣ ብዙ እህቶችን አጣሁበት። ብዙ እህቶቼ ፊት ለፊት አይኔ እያየ ተደፈሩ። ወንድሞቼም እንደዚሁ በውሃ ጥምና በረሃብ ሞቱ።
ዘካርያስ ጥለው መስፍን ይባላል። በዚህ አስቸጋሪውና ህይወት አስከፋይ የስደት ጉዞ የተጓዘ ወጣት ነው የፊልሙ ባለታሪክ ነው። ዳይሬክተሩ ሰው መሆን ይስማውንም ይዘነዋል።
ሌሎች ዘገባዎችም ይኖሩናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
በድጋሚ አጠር ያሉ የምሽቱን የዓለም አቀፍ ዜናዎች ልናስደምጣችሁ ተመልሰን በተናል። የዩናይትድ ስቴትስ የማዕከላዊ ስለላ ድርጅት ማይክ ፖምፒዮ ወደ ደቡብ ኮሪያ ዋና ከተማ ሶል ተጉዘዋል። የጉዟቸው ዓላማ የሰሜን ኮሪያ የኒውክሌር ጦር መሳሪያ ግንባታ መርሃ ግብር በዩናይትድ ስቴትስ ከፍተኛ ባለስልጣናት ከባድ ስጋት በተፈጠረበት በአሁኑ ወቅት የደቡብ ኮሪያ የደህንነት ባለስልጣናት ጋር ለመነጋገር መሆኑ ታውቋል።
ወደ ማሊ ነው የምናልፈው። የፈረንሳይ ወታደሮች ትላንት እሁድ ማሊ ውስጥ ከቡርኪና ፋሶ ጋር በሚያዋስናት ድንበር አካባቢ ከ20 በላይ ታጣቂዎችን ገድለናል ሲሉ አስታወቁ። በሳህል ክልል በሚገኘው ደን ላይ ጥቃቱ የተካሄደን ከአየር በየብስም ጭምር መሆኑን የፈረንሳይ የጦር ሰራዊት ባለስልጣናትና የአይን ምስክሮች ገልጸዋል። ማሊ፣ ቡርኪና ፋሶ፣ ቻድ፣ ሞሪታንያ እና ኒጀር ውስጥ ጽንፈኛ እስላማዊ ታጣቂዎችን ለመውጋት የተሰማሩ ከ3500 በላይ የፈረንሳይ ወታደሮች እንዳሉም ታውቋል። ከበስተሰሜን የአልቃይዳ ታጣቂዎች፣ በስተደቡብ ደግሞ ከቡርኪና ፋሶ ጥቃት የሚሰነዘሩባትን ታጣቂዎች ለመመከት እየሞከረች ያለች ማሊ የአስቸኳይ ጊዜ አዋጁን በተጨማሪ 6 ወራት አራዝማለች።
የዛሬ ዕለት ግንቦት 1 በዓለም ዙሪያ ሰራተኞችና ለሰራተኛ መብት ተሟጋቾች በሰላማዊ ሰልፎችና በህዝባዊ ስብሰባዎች ሰራተኛውን ህዝብ የሚያከብሩበት ዓለም አቀፍ የሰራተኞች ቀን ሜዴ ነው። የሜዴ በዓል በተከለከለባት በቱርክ ኢስታንቡል ከተማ ውስጥ በታወቀው የከተማው ታክሲ አደባባይ ሰልፍ ሊያካሂዱ የሞከሩ በርካታ ሰዎችን ፖሊስ አስሯል። በሜዴ ዕለት አደባባዩ ሲታጠር ዘንድሮ 3ኛ ጊዜው ሲሆን ጥቂት የሰራተኛ ማህበራት መሪዎች እንደ አውሮፓውያን አቆጣጠር በ1977 ዓመተ ምህረት በዓለም አቀፍ የሰራተኞች ቀን ለተገደሉ 34 ሰዎች በቆመው ሐውልት ስር አበባ እንዲያስቀምጡ ተፈቅዶላቸዋል። የእቃ ማቃለያ ገንዘብ አበዳሪዎቹ ተጨማሪ የቁጠባ እርምጃዎች እንድትወስድ ወጥረው በያዟት ግሪክም ደግሞ ሰራተኛ ማህበራት የአንድ ቀን ሀገር አቀፍ የስራ ማቆም አድማ በመጥራቱ በእለቱን አስበውቷል። ፊሊፒንስና ኢንዶኔዥያ ውስጥ ሰራተኞችና የሰራተኛ ማህበራት መሪዎች ሰልፎች አካሂደዋል። የፈረንሳይ የፕሬዝዳንታዊ እጩ ተፎካካሪዎች ኢማኑኤል ማክሮንና ቀኝ ጽንፈኛ ተፎካካሪያቸው ማሪን ለፔን በዛሬው ዕለት የራሳቸውን ህዝባዊ ስብሰባዎች ያካሄዱ ሲሆን ሁለቱም የሚቃወሙ ሰልፎችም ታቅደዋል። ዩናይትድ ስቴትስ ውስጥ የሜዴ በዓል ትኩረቱን ከሰራተኛ ወደ ውጭ ሀገር ሰዎች ጉዳይ አዛውሮ ታስቧል። ፕሬዚዳንት ዶናልድ ትራምፕ ህጋዊ የመኖሪያ ፈቃድ የሌላቸው የውጭ ሀገር ሰዎችን በተጠናከረ መንገድ የማባበር እቅዳቸውን በመቃወም በብዙ ሺዎች የተቆጠረ ህዝብ ከኒውዮርክ አንስቶ እስከ ሎስ አንጀለስ ድረስ በተለያዩ ከተሞች ሰልፍ ለማካሄድ አቅደዋል። ያለ ውጭ ሀገር ሰው ውሎ ምን እንደሚመስል ለአሜሪካውያን ማሳየት በአንዳንድ ከተሞች የውጭ ሀገር ሰዎች የስራ ማቆም አድማ እንዲመቱም ጥሪ ያደረጉ ድርጅቶች አሉ። ኩባ ደግሞ ባለፈው ህዳር ያረፉት የረጅም ጊዜ መሪዋ ፊደል ካስትሮ በሌሉበት የመጀመሪያ የሜዴ በዓል በአሁኑ ፕሬዝዳንት ራውል ካስትሮ አመራር ስር የሚከበር የመጨረሻው የሜዴ በዓል ይሆናል ተብሏል። ራውል በአዲሱ የአውሮፓውያን አመት የካቲት ወር ስልጣን ሊለቁ ቃል ገብተዋል። አድማጮች ለሰዓቱ ያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ካድማስ እንሻገርላችኋለን።
ጋቢና ቪኦኤ Let's cross boundaries together.
በተከሰተባቸው ቦታዎች በቦረና ዞን በባሌ ብሔራዊ ፓርክና በደቡብ ክልል የሚገኙ ነዋሪዎች ድርቁ ደንና የውሃ ኩሬዎችን ማድረቁን እንስሳት መጨረሱን ለምግብ እጥረት መጋለጣቸውን ይናገራሉ። ያካባቢው ሰዎች ለስራ አጥነት መዳረጋቸውን የሚያገኙት እርዳታም በቂ አለመሆኑን ይገልጻሉ። የኢትዮጵያ መንግስት በበኩሉ የድርቁ መባባስ የዕለት ደራሽ ምግብ ፈላጊውን ቁጥር እንዲጨምር ማድረጉን ገልጾ ከአራት ወራት በፊት የነበረው 5.6 ሚሊዮን ህዝብ ቁጥር መከለሱን አሁን አስቸኳይ የምግብ እርዳታ የሚያስፈልገው ህዝብ ቁጥር 7.8 መድረሱን ይናገራል። ነገር ግን የተፈለገውን ያህል ገንዘብ ባይገኝም መንግስት ከክልሎች ጋር በመተባበር እርዳታ እየሰጠ መሆኑንም አስታውቋል። ጽዮን ግርማ ዝርዝር አላት።
በአፍሪካ አህጉር በተለይ ደግሞ በአፍሪካ ቀንድ ቆላማ አካባቢዎች ከዚህ ቀደም ካጋጠመው ሁሉ የከፋ ድርቅ በዚህ አመት ተከስቷል። እንደ ደቡብ ሱዳንና ሶማሊያ ባሉ ሀገሮች ጦርነትና ግጭት ሁኔታውን አባብሶት ረሃብ ገብቷል። ከምግብ እጥረቱ በተጨማሪም በውሃ እጥረትና በበሽታ ሰዎች መሞት ጀምረዋል። በኢትዮጵያ ድርቅ እንጂ ረሃብ አልተከሰተም ተብሏል። ከእንስሳት ሞትና በምግብ እጥረት ከተጎዱ ሰዎች ቁጥር መጨመር ውጪ እስካሁን የሰው ሞት ሪፖርት አልተደረገም። የኢትዮጵያ መንግስትና የለጋሽ ድርጅቶች አጋሮቹ የመኸር ቅድመ አዝመራ ምርመራ ማድረጋቸውን ገልጸው በታህሳስ ወር ይፋ ባደረጉት የሰብአዊ መጠየቂያ ሰነድ ወይም ሂዩማኒቴሪያን ሪኳየርመንትስ ዶክመንት HRD መሰረት በኦሮሚያ በቦረናና በጉጂ ዞን በባሌ ዞንና በምስራቅ ሐረርጌ በሶማሌ ክልል በደቡብ በአፋርና በአማራ ክልል በአጠቃላይ 5.6 ሚሊዮን ህዝብ አስቸኳይ የምግብ እርዳታ እንደሚፈልግ ይፋ አድርገው ነበር። ለዚህም ወደ 1 ቢሊዮን ዶላር የሚጠጋ ገንዘብ እንደሚያስፈልግና ከለጋሾች የተገኘው ምላሽ አጥጋቢ ባለመሆኑ የፌደራልና የክልል መንግስታት በጋራ ሆነው በድርቁ ለተጎዱ ሰዎች የዕለት ደራሽ የምግብ እርዳታ እያቀረቡ መሆኑን የብሔራዊ የአደጋ ስጋት አመራር ኮሚሽንና ከመንግስቱ ጋራ በጋራ የሚሰሩ የሰብአዊ ረድኤት ድርጅቶች በተለያየ ጊዜ ለአሜሪካ ድምጽ ተናግረዋል። አቶ ጉዩ ሀለኬ በቦረና ዞን ድብሉቅ አካባቢ የሚኖሩ አርብቶ አደር ናቸው። የዚህ አመት ድርቅ አካባቢያቸውን ማጥቃት ከጀመረ ከጥር ወር ጀምሮ ከብቶቻቸው እየሞቱባቸው እንደሆነ ነግረውን ነበር።
አሁን ወደ 10 ሆኖብኛል። በየቦታ በሰው እጅ ስለማይደርስ ወደ 10 ሆኖብኛል።
10 ከብት? ምን አይነት ከብቶች?
ያላሞች ናቸው አልኩት። እነዚህ ጥጃ ምንባት የማጥቡት እና እነዚህ ጥጃውም ብዙውን ጊዜ ሳር ስለሌለ በቃ በዛኝ እንትን እያለቁብን።
ከመቼ ጀምሮ ነው እርሱ 10 ከብት ያለቁቦት?
ጥር ከገባ በኋላ ቢያንስ 30 ቀን ሆነዋል።
ስንት ከብት ነበሮት? 10 ሲሞትቦት ስንት ቀሩት?
20 አለኝ። እነዛን በቀረውም እኮ ያልቁብኛል እያልኩ ያው የተለያየ ፍሩሽከርና መንግስት የምትሆን ሳርም ለቦርናን ክብቶች አካባቢን ስለማታውቅ እንጂ በእጅ መቀለብ የማይቻል ክብቶች ናቸው። ስለዚህ በብዛት ያልቃሉ ብለ ነው የምንገምተው። ስለዚህ ተስፋም ቁርጠ መቀመጥ ነው እንጂ የምንችል።
አቶ ጉዩን ባለፈው ሳምንት በድጋሚ ያነጋገር ናቸው። እርሳቸውና ቤተሰቦቻቸው የሚመገቡት ስንዴና በቆሎ በእርዳታ ቢያገኙም ከብቶቻቸውን ግን ከሞት የሚታደጉበት ነገር እንዳላገኙ ይናገራሉ።
በጣም የሚያስፈሩ እኮ እውነት ላይ ነው ያለው ነው። እንደዚህ ከብቶቹ አሁን በጣም እያለቁብን ስለሆነ ያው ለእንጃ ይሄ ነው መብት ነው ብለ ብዬ የማስቀምጠው ነገር የለም።
ምን ያህል ከብት ሞቶበት እርሶ?
30 ነበረኛ ያለ እዛኛው ወደ 28 አሁን ሞቶብኝ። ዛሬ ጠዋት ራሱ አንዱ ሞቶብኝ ወደ ውጭ ብቼ ልጣው ሁለት ቀረብኝ ሁለቱ አሁን።
ባልደረባችን እስክንድር ፍሬው ወደ ሶማሌ ክልል ኮርኔ ዞን ኮንቱብ ወረዳ ተጉዞ ያገኛቸው አቶ አብዱላሂ ካሊፍ በበኩላቸው ከነበሯቸው 100 ፍየሎችና 250 ግመሎች መካከል የበዛውን በድርቅ አጥተው 50 ብቻ እንደቀራቸው ተናግረዋል።
ፍየሉ ሁሉ ትንሽ ቀረ፣ ሁሉ ሞተ። 50 ፍየሉ ብቻ ቀረ። ገበል አንድ መቶ ካሜል 30-40 ቀረ።
ኮሚሽነር ምትኩ ካሳ በድርቆ የተከሰተው የእንስሳት ሞት ከፍተኛ እንደሆነ ገልጸው የቀሩትን ለማትረፍ ርብርብ እየተደረገ እንደሆነ ይናገራሉ።
አንዱ ምንድነው ያው በትክክል ነው የእንስሳት ሞት አለ ድርቅ በተከሰተባቸው አካባቢዎች። ምክንያቱም የውሃ መመናመንና የግጦሽ ሳር መመናመን ያው የእንስሳት ጠፈንታን የሚወስን ስለሆነ ድርቅ በከፋ ሁኔታ በተከሰተባቸው አርብቶ አደር አካባቢዎች የእንስሳት ሞት አለ። ያን ለመታደግ እንዲቻል አንዱ የተደረገ ያለው ምንድነው በፌዴራል መንግስትም ለተደረገው በክልል መንግስታትም ከዛ ባለፈ ደግሞ ግለ ባለሀብቶችን ጭምርትም ክልል ለክልል በተደረገው ድጋፍ ውስጥም የእንስሳት መኖ አቅርቦት አለ። ስለዚህ አንዱ የእንስሳት መኖ አቅርቦቱ ነው በዋናነት ይሰራ ያለው። ሌላ ደግሞ የተለያዩ የመኖ አማራጮችንም መጠቀምም አንድ ነገር ነው። አሁን በደቡብ ኦሞ ስንወስድ የኩራዝ ስኳር ኢንዱስትሪ ዛፍ አካባቢ ስላለ ሸንኮር አገዳ ኢንዱስትሪ በማምጣት ቆርጦ የመመገብ ስራዎች አሉ። ወደ ፓርኮች አስጠግቶ የመመገብ ስራዎች ናቸው ሲሰሩ የነበሩት። ነገር ግን አሁን በሀገራችን ያለው እንስሳት ሀብት ከፍተኛ ነው፣ እያንዳንዱ ሰው ያለው። ስለዚህ ለእነዚህ እንስሳት ሁሉ መኖ ማቅረቡ አስቸጋሪ ነው የሚሆነው። እንደ ዘላቂነት መወሰድ የሚገባው መኖን በዝናብ የማልማት ዝናብ በሌለባቸው አካባቢዎች ደግሞ የመኖ የመስኖ አውታር ባለባቸው በመስኖ መጠቀም መኖ ማልማት ልካም ነጀመር ነው አለ። አሁን አፋር ክልል ላይ ሶማሌ ክልል ላይ የጀመሩ ጅምሮች ማስፋት ነው ትልቁ ነገር። በዋናነት የዝናብ ሁኔታ መሻሻል ካሳየ ትልቅ ለውጥ ማምጣት ይቻላል። የእንስሳት የዝናብ ሁኔታ መሻሻል ካልታየ ግን ፈጥኖ እንስሳትን ለገበያ በማቅረብ መታደግ የሚቻልበት ሁኔታ ነው ኖር የሚችለው።
በደቡብ ክልል ድርቁ በተከሰተበት አካባቢ እንደሚኖሩ ገልጸው ስማቸው እንዲጠቀስ ያልፈለጉ አንድ ነዋሪ የተሰጣቸው ያለው እርዳታ በቂ እንዳልሆነ ገልጸው የእንስሳት ሞት በብዛት እንዳለ ይናገራሉ።
አይ ምግብ የሚመጣ ምንም የለም። በቃ ሰው እንትን ይሄ ድንች እንትን ሞጎ የሚባል አለ እንድመረስ ይህን እየበሉ ነው አሉት። ከመረት ቆፈር ድንች አለ ሞጎ የሚባል እሱንም ከእንትን እየቆፈሩ እየበሉ ነው። አገተማ ውስጥ ያለው ድንች የከተማ ኑሮ በገበያ ላይ የሚገኘው በአንዳንድ ድንች የሚገኘውን ነገር ይዙ እንዲ እየተዳደሩ ነው አሉት። ከብቶች በጣም አስቸጋሪ ሁኔታ ላይ ነው። ዝናብ የለም፣ ምንም ነገር የለም። በጣም የሚሰጠ ነገር ብዙ ኦልሬዲ እያለቁ ነው። በቃ
ድርቁ ከተከሰተባቸው አንዱ አማራ ክልል ዋግምራ አካባቢ ነው። በአማራ ክልል ውርጭ፣ በረዶና ጎርፍ በመከሰቱ አሁን የጨመረው የተጎጂዎች ቁጥር ይህን አካባቢም እንደሚያካልል ተነግሯል። አድማጮች፣ የዚህን ሪፖርት ሙሉን ክፍል በዌብሳይታችን ላይና በፌስቡክ ገጻችን ላይ ማግኘት ትችላላችሁ። አሁን ወደ ተከታዩ ዘገባችን ነው የምናልፈው። ዛሬ ዓለም አቀፉ የሰራተኞች ቀን በዓለም አቀፍ ደረጃ በመከበር ላይ ይገኛል። በዓሉ በሚከበርባቸው ሀገራት በዓሉን በመስመልከት ሰላማዊ ሰልፎች እየተደረጉ ነው። በኢትዮጵያ ይህ የሰራተኞች ቀን መከበር ከተጀመረ 40 ዓመታት አስቆጥሯል። በዓለማችን የሚከበረው ይህ የሰራተኞች ቀን በኢትዮጵያ ይከበር የነበረው በደርግ የስልጣን ዘመን በመንግስት ሰራተኞች ዘንድ ቀኑን ለማሰብ ሰላማዊ ሰልፍ በማድረግ ነበር። ዘንድሮስ ይህ ዓለም አቀፍ የሰራተኞች ቀን እንዴት ተከበረ? ወደ ኢትዮጵያ የተለያዩ ከተሞች በለፍ ተቀደም መስታወት አረጋው ደውላ አነጋግራለች።
እኛ እርግጥ የግል ሰራተኛ ስለሆንኩኝ ያው በግላችን ያው በስራ ላይ ያከበርን ያለው እንጂ ኦልሞስት እንትን ያን አይደለም።
እሺ፣ ምንድን ነው የምትሰራው?
ሴራሚክ ነው የምሰራው። የዚህ ቀን መከበር በጣም መልካም ነው ብዬ ነው በእኔ የማስበው ማለት ነው። ምን ጥቅም አለው ለሚለው፣ ምንድነው ጥቅሙ? እያንዳንዱ ሰው ሰርቶ በዛ በሚንትን በረፍት ሰዓት በአግባቡ እንዲጠቀም ሰርቶ ደግሞ በራሱ በላቡ እንትን እንዲን መብቱ እንደመብት ማለት ነው።
እኛም በማክፈር ላይ እየተገኘ ነው፣ እያከበርን ነው።
በምን ሁኔታ ነው የምታከብሩት?
በስራ እያከበር ነው። ስለ ያው ይህንን ቀን በስራ እየሰራን በስራው ማሳለፍ ነው። እኛ እንግዲህ ያየ ነው ማለት
የመንግስት ሰራተኛ አይደለም፣ ሰማዊ ነኝ። ብዙ እንኳን እውቀት የለኝም፣ ግን እኛ አካባቢ ብዙ የሚከበር አይመስለኝም ቀኑ ከስራ ካለመስራት።
የት አካባቢ ነው ያለሽ?
ባህርዳር ወረታ።
ተምረሽ ወደ ስራ መግባትሽ ነው? ያው የሰራተኞች መብት መከበር አለበት በሚል እሳቤ ነው እየተከበረ ያለ። ይህን ትደግፊያለሽ?
አዎ ደግፋለሁ።
ሰራተኛ አይደለም።
አይደሉም?
አዎ ሁሉም ሰራተኞቹን እያከበሩ ነው።
በምን ሁኔታ ነው እያከበሩ?
ከአሜሪካም እያከበርኩ ነው። እንደ ከሀገር ውስጥ ሁሉም ነው?
አዎ ሁሉም ዓለም ነው። በዓለም ነው የሚከበረው የሰራተኞች ቀን ተብሎ። አዎ
በጣም እናመሰግናለን።
እርስዎ ስራ ሰርተው አያውቁም?
አውቃለሁ።
አይ እዛ አልተቀም ከስራ ነው የነበር ነው። የሆነ ትንሽ ስልጠና አለን እና እየሰለጠን ነበር። በጣም ጥሩ ነው። ለእኛም ሊከበርልን ይገባ ነበር ግን አልተከበረም። እዛ በጣም ጥሩ ነው።
የት አካባቢ ነው ያሉት እርስዎ?
ሁመራ ነው የሚባለው።
አይ በኢትዮጵያ ያለው የአከባበር ሁኔታ ዘንድሮ እንግዲህ በዓሉ ተከበረ ነው የተባለው። እንደ በሚዲያም እስካሁን ይህን ያህል ብዙም አልተነገረለትም። በበዓልነት ነው እንጂ የተያዘው ይህን ያህልም እንደዚህ በየአደባባዩ ቀደም እንዳለው የሰልፍና እንደዚህ ነገር የለውም። ቀደም ሲል በተለይ በደርግ ጊዜ በጣም ይከበር ነበረ፣ ሰልፍ ነበር። ሜይዴይ ሰልፉ በጣም ከጠዋት እስከ ማታ ነበረ። በአብዮት አደባባይ ሰልፉ በጣም ሰፊ ነበር። እርግጥ ከደርግ ውድቀት በኋላም ቢሆን ይከበራል ይከበራል። ይህን ያህል ዘንድሮ ደግሞ አለ ይህን ያህል እንትን የለውም። ግን ሰራተኞች ዛሬ ሁሉም ዝግ ሆኖ ነው የዋለው። በበዓልነት ነው የዋለው። አዎ እንደ ብሔራዊ በዓል እንደ ፋሲካ እንደ ገና እንደዚህ ተቆጥሮ በበዓልነት ነው የዋለው። እንግዲህ እነኚህ በሽፍት የሚሰሩ ሰራተኞች ካልሆኑ በስተቀር በረፍት ላይ ናቸው።
እሺ በጣም ነው የማመሰግነው።
አመሰግናለሁ። እኔም እንኳን አደረሰሽ ለሰራተኞች ቀን።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። እንግዲህ ወደሚቀጥለው ዘገባችን ነው የምናልፈው። እውር አሞራ ቀላቢ በእውነተኛ የስደት ታሪክ ላይ የተሰራ ዘጋቢ ፊልም ነው። ፊልሙ አርብ ሚያዝያ 27 2009 ዓ.ም በኒውዮርክ የአፍሪካ ፊልም ፌስቲቫል ላይ ከጠንካራ ፊልሞች አንዱ ወይም ሴንተርፒስ ናይት ፊልም ሆኖ ለመታየት ተመርጧል። ፊልሙ ዳላስ ውስጥ በሚገኝ ፊልም ፌስቲቫል ላይም ይታያል ተብሏል። ጽዮን ግርማ ዘገባ አላት።
የበጋው ወራት መጀመሪያ ብቅ ብሏል። ይህ ወቅት ደግሞ ከሳህራ በታች ላሉት የአፍሪካ ስደተኞች ተመራጭ የስደት ወቅት ነው። ስደተኞቹ ጉዟቸው የቱንም ያህል በሰቀቀን የተሞላ ሕይወታቸውንም ጭምር በአደገኛ ሁኔታ የሚያስከፍል እንደሆነ አስቀድሞ ቢሰሙም የሰሙትን ችላ ብለው ቀያቸውን ጥለው ሀገራቸውን ለቀው እነሱ በሚያውቁት ምክንያት ለመሰደድ ጉዟቸውን ይጀምራሉ።
ዘካርያስ ጥበቡ መስፍን እባላለሁ። በ1998 ዓ.ም ከሀገሬ ተሰድጄ እስራኤል ለመግባት ሰውነቴን የሚያስነሳ መከራን አሳልፌያለሁ።
ዘካርያስ እውነተኛ ባለ ታሪክ ነው። መከራ የበዛበትን የስደት ጉዞ አብረው ከጀመሩት ከ1200 ስደተኞች በላይ ለወር የቀረነው 42 ብቻ ነበርን ይላል። አሁን ከሚኖርበት ካናዳ ወደ ኢትዮጵያ ተመልሶ እውነተኛው የጉዞ ታሪኩን በምስል አስቀርጾ ፊልም ሰርቶታል።
ለጠየቁት እንቆቅልሽ መልስም ሀገርም የሚሰጠኝ አጥቼ በረሃ ለበረሃ እየዞርኩ የሰውና ያንተ ስለተባልኳቸው ሀገራት እጠይቃለሁ።
ዘካርያስ አሁን 32 ዓመት ሆኖታል። የ14 ዓመት ልጅ እያለ ነበር ለስደት በእግሩ ከኢትዮጵያ ወጣው። የስደት ምክንያቱን 18 ዓመት ወደ ኋላ ተመልሶ ይናገራል።
አባቴና እናቴ አስመራ ላይ ነው የተገናኙት። ከዛም አባቴ ወደ ኢትዮጵያ ይዟት መጥቶ ድሬዳዋ ላይ እኔና ትንሽ ወንድም ተወለድን። የባለስልጣን ልጅ ነበርኩኝ። የደርግ ባለስልጣን ነበረ። ስራ ሂዶ ስራ አልተመለሰም። በዛው ጠፋ። እኔ የ7 ዓመት ልጅ እያለሁ ማለት እናቴንም ከዛም ያው በብስጭትና በንዴት ነበረ ጊዜዋ ስታሳልፍ የነበረው። ትንሽ ወንድሜም እንደዚሁ ታሞ ሞተ። ከዛ እኔን ይዛ ወደ ጎንደር ሄደች። ወደ አባቴ ቤተሰቦች ይዛኝ ሄደች። ከዛም ያባቴ ቤተሰቦች ጋራ ትምርት ጀመርኩኝና እነሱ ጋራ እኔ ማደግ ጀመርኩኝ። እሷም አንዳንድ ስራዎችን እየሰራች እዛው ጎንደር ላይ ኖር ነበረ። ከዛም ተመልሰን እንደገና ወደ አዲስ አበባ መጣን። ተመልሰን እንደገና ደመቀሌን ወደ ሽሬም ሄድን። እንደዚህ ያለ በተለያየ ቦታ ይሄድን። እሷን ወደሚመቻት ቦታና ስራ ወዳለበት ቦታ ላይ እንደዚሁ በተለያየ ቦታ ላይ ስንኖር እሷም ታማ ሞተች። እኔም ከዛ በኋላ ያው አክስቴ ጋራ መኖር ጀምሬ ነበረ። ከአክስቴ ጋራም መስማማት አልቻልንም። በጣም ኃይለኛ ነበረች። እዛ ያው ሀገር ለቅቄ ልንድወጣ ተገደድኩኝ። በሱዳን በኩል አድርጌ ወደ እስራኤል ሄዳለሁ ብዬ መንገድ ጀመርኩኝ።
ዘካርያስ በልጅነቱ ይሰራበት የነበረው ጸጉር ቤት ከእስራኤል የሚመጡ ደንበኞቹ ገንዘብ የማውጣት ነጻነታቸውን በማየቱ ራሱን ከድህነት ለማላቀቅ ጉዞ እንደጀመረ ይናገራል። የስደት ጉዞ ግን እንዳሰበው ቀላል አልነበረም።
ግብጽና በእስራኤል እንዲሁም በሱዳን ቦርደር ላይ ሲና በረሃ ላይ ብዙ ነገሮችን አየሁኝ። ብዙ ጓደኞችን አጣሁበት። ብዙ እህቶችን አጣሁበት። ብዙ እህቶቼ ፊት ለፊቴ አይኔ እያየ ተደፈሩ። ወንድሞቼም እንደዚሁ በውሃ ጥምና በረሃብ ሞቱ። እስራኤል ቦርደር ላይ ተይዘን ግብፃውያኖች ይዘው ወደ ግብፅ አስዋን የሚባል ሀገር ይዘውን ሄዱ። አስዋን ላይም እንደዚሁ 2 ዓመት አሰሩን። እስር ቤት ውስጥ እንደገና በተጨማሪ ብዙ ሰዎች አበዱ። ከኢትዮጵያ ጀምሮ በግብጽ አድርጌ አሁን ካናዳ እስከምገባ ድረስ ወደ 3 ዓመት ነው የፈጀብኝ።
ዘካርያስ ይህን ታሪኩን እውር አሞራ ቀላቢ በሚል ርዕስ ፊልም ሰርቶታል። ፊልሙ የተሰራው ኢትዮጵያ በሚገኘው በሳቢሳ ፊልምስ አማካኝነት ነው። የፊልሙ ዳይሬክተርና ፊልሙን የቀረጸው ባለሙያ ሰሞን ይስማ ይባላል። የሙያ አጋሮቹ ሶሚክ በሚለው መጠሪያ ያውቁታል።
ዘካርያስ ጥበቡ መስፍን የሚባል ልጅ የእሱ እውነተኛ ታሪክ ነው ፊልሙ። ዘካርያስ የራሱን ታሪክ ጽፎ መጣ። እሱን ስክሪን ፕሌይም አዘጋጀው። ያ ደግሞ የዶክመንታሪ ድራማ ዘውግ ያለው ፊልም።
ማንስ ሀገርን ሰጭ ሆነ? ማንስ ድንበርን አሰመረ? ለምን ከልካይነ ፍቅር ተሰለፈ?
አሁን ፊልሙ በኒውዮርክ ለአፍሪካ ፊልም ፌስቲቫል ለመታየት ታጭቶ ለእይታ ሊበቃ ነው። በቀጣይ አርብ ሚያዝያ 27 2009 ዓ.ም ይታያል። በዳላስ ዓለም አቀፍ ፊልም ፌስቲቫል ላይም ለመታየት ተመርጧል። ዘካርያስ ከዚህ ሁሉ ጊዜ በኋላ ታሪኩን በፊልም ለማስቀረት ለምን ፈለገ? ጠይቄው ነበር።
አሁን ድረስ እዚሁ መጥቼ ዜና በማይበት ጊዜ ሬዲዮ በማዳመጥበት ጊዜ ሁሉ ጊዜ ይሄ ነገር ሊቆም አልቻለም። በተደጋጋሚ ሰው መሞቱን ነው ማየው። በተደጋጋሚ ሰዎች ባህር ውስጥ መስመጣቸውን ነው ማየው። በተደጋጋሚ ሰዎች መታረዳቸውን ነው ማየው። እና እስቲ እንደው ያቅሜን ያህል ይሄን ነገር ለእኔም ለህሊናዬም ረፍት ይሰጠኛል፣ ሰላም ሊሰጠኝ ይችላል በማለት ነው ወራ ሞራ ቀላቢን
በኑሬ ደስተኛ ነኝ የሚለው ዘካርያስ በካናዳ ትዳር መስርቶ የሁለት ልጆች አባት ሆኗል። ነገር ግን አሁንም የተጓዘበት አስቀቃቂ መንገድ ወደ ህሊናው እየመጣ ረፍት እንደሚነሳው ይናገራል።
ብዙ ቦታዎችን ተንከራትቻለሁ። ብዙ ስቃይና ችግርን አይቻለሁ። ከአቅሜ በላይ አሁንም እንደዚሁ አልፎ እንደዚህ የሚሰሙኝ ስሜቶች አሉ።
የፊልሙ ዳይሬክተር ሰውመሆን ይስማው ወይም ሶሚክ በፊልም ተቀርጾ ያስቀረው የዘካርያስ ታሪክ እርሱም ህሊና ውስጥ ተቀርጾ መቅረቱን ይገልጻል።
የስደት ታሪክ ሲባል ብዙ ጊዜ ከኢትዮጵያ ውጭ ስለመሰደድ ብቻ ነው። ግን ዘካርያስ ከ14 ዓመት በጣም ከልጅነቱ ጀምሮ ጻን እያለ ጀምሮ ሀገር ውስጥም ነው በጣም ብዙ ቦታዎች የረገጠው። ድሬዳዋ ነበር፣ ትግራይ ነበር፣ አዲድ አሮ የሚባል ሀገር፣ መተማ ነበር፣ ብዙ ቦታዎች ጎንደር ነበር። ሶ እያንዳንዱን ቦታ እሱ የሄደባቸው የሄድን ነበር። ስቶሪን ሪኮንስትራክት ለማድረግ የሞከርነው
እውር አሞራ ቀላቢ የተሰኘው ፊልም በመጪው አርብ በኒውዮርክ አፍሪካ ፊልም ፌስቲቫል ላይ ከጠንካራ ፊልሞች አንዱ ተብሎ ለእይታ ይበቃል።
ማንስ ሀገርን ሰጭ ሆነ? ማንስ ድንበርን አሰመረ? ለምን ከልካይነ ፍቅር ተሰለፈ? በበረሃ ከሚያንዣብቡት አሞራዎች ከተራረፉት ሰዎችና ባለታሪኮች አንዱ ብሆንም ታሪኬ የአንድ የኔ ብቻ እንዳልሆነ አውቃለሁ።
አድማጮች የዚህን ፊልም ባለ ታሪክና ፊልሙን የሰሩትን እንደዚሁም ደግሞ ኃይራት የተሰኘውን በጀሲካ በሽር የተሰኘውን የፊልም አዘጋጆች ኒውዮርክ ከሚገኘው ስቱዲዮአችን በቀጣይ ሐሙስ በቀጥታ ስርጭት በዌብሳይታችንና በፌስቡክ ገጻችን ላይ በምስል ይዘናቸው እንቀርባለን። ተከታተሉን። ወደ መጨረሻው ዘገባችን ነው የምናልፈው። በቅርቡ ከዘገብናቸው የኢትዮጵያ ውስጥ አባይት ከነውኖች መካከል በአዲስ አበባ ሊገነባ የመሰረት ድንጋይ የተጣለለት ግዙፍ ሆስፒታል አንዱ ነበር። ይህን ሆስፒታል የሚያስገነባው የኢትዮ አሜሪካን ዶክተርስ ግሩፕ ኢንኮርፖሬትድ ሲሆን ከመስራቾቹ አንዱ ትውልደ ኢትዮጵያውያን ሐኪሞች ፕሮፌሰር ሰናይት ፍስሐ አንዷ ናቸው። መለስካቸው አማሃ እኚህን ሐኪም መምህር አነጋግሯቸዋል።
ጥቂት ወራት ይደን ለማስተዋወስ ያህል ሚያዝያ 14 ቀን 2009 ዓ.ም ምረት ቦሌ ክፍለ ከተማ ሀያት ኮንዶሚኒየም አካባቢ የሚገነባው የሕክምና ከተማ የተሰኘው ሆስፒታል መሰረቱ የተጣለው በኢትዮጵያው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ነበረ። ሆስፒታሉን የሚያስገነባው የኢትዮ አሜሪካን ዶክተርስ ግሩፕ ኢንኮርፖሬትድ አካል የሆነው ኢትዮ አሜሪካን ዶክተርስ ሜዲካል ሲቲ ኃላፊነቱ የተወሰነ የግል ማህበር ነው። ኢትዮ አሜሪካን ዶክተርስ ግሩፕ ኢንኮርፖሬትን ከመሰረቱት ከ260 በላይ ሰዎች አብዛኞቹ ሐኪሞች ናቸው። አብዛኞቹም በኢትዮጵያ አገልግለዋል። 15% የሚሆኑት እነዚህ ሐኪሞች ደግሞ በከፍተኛ የትምህርት ተቋማት መምህራን ጭምር ናቸው። እነዚህ አባላቱ ከ30 የዩናይትድ ስቴትስ ግዛቶችና ከሌሎች 18 የተለያዩ ሀገሮች የተሰባሰቡ ትውልድ ኢትዮጵያውያን እንደሆኑም ታውቋል። ከነዚህ መካከል አንዷ ፕሮፌሰር ሰናይት ፍስሐ የማህፀንና የጽንስ ሕክምና ፕሮፌሰር ናቸው። በዩኒቨርሲቲ ኦፍ ሚሽጋን የመካንነት ወይም ኢንፈርቲሊቲ ሕክምና ሰብ ስፔሻሊስት ሐኪም ናቸው። የመሠረት ድንጋይ ሲጣል በስፍራው አገኘኋቸውና ኢትዮጵያውያን ሐኪሞች ከተለያዩ ሀገሮች እንዴት ተሰባስበው ይህን ትልቅ ሥራ ጀመሩ ብዬ ነበር የጠየኳቸው። ዶክተር ሰናይትና ሌሎችም አባላቱ ደጋግመው በዕለቱ እንደገለጹት ይህ ሥራ ኢትዮጵያውያን አንድ ላይ መብላት እንጂ አንድ ላይ መስራት አይችሉም የሚለውን ብሂል የሚያስተባብል ነው ብለዋል።
በአጠቃላይ ኢትዮጵያ ውስጥ ተሰብስበን መስራት እንችላለን። እኛ ውስጣችን አብሮ የተፈጠረ ችግር የለብንም። አለመስማማት ሊኖር ይችላል፣ ቅርነት ሊኖር ይችላል። ግን እሱን ሶልቭ አድርገን ለአንድ ፐርፐስ ተዋህደን መስራት እንችላለን የሚለውን ፕሮቭ ያደርጋል። ሁለተኛ ደግሞ ለጋሽና ተለጋሽ ሆኖ ሁሌ ከውጭ ሰው ከመጠበቅ የኢትዮጵያ ልጆች ተሰባስበው እዚህ ካሉ እህትና ወንድሞቻቸው ጋር አንድ ላይ ሆነው መስራት በጣም ጥሩ አላማ ነው። ከዛ በላይ ግን እኔ አሁን ይሄ ፕሮጀክት ኖረም አልኖረም ኢትዮጵያ መስራቴ አይቀየርም። ሁሌም እሰራለሁ። በጣም ብዙ ምሰራው ከዩኒቨርሲቲዎች ጋር፣ ከአካዳሚክ ኮሚኒቲ ጋር፣ ከፕሮፌሽናል ሶሳይቲ ጋር ነው። ይሄ ደግሞ ምንድነው ሜዲካል ስኩሎች ብዙ በስተዋል። የሜዲካል ስኩል ኳሊቲ ኦፍ ኤጁኬሽን በጣም ኢምፖርታንት ነው። ሜዲካል ኤቲክስ ህዝብን በሩህሩህነት ማገልገል። አሁን ይሄ ሜዲካል ኤቲክስ ፔሸንት ሴንተርድ ኬር በሽተኞችን በክብር ምክንያቱም የአንድ ሰው ሐኪም መሆን በጣም ትልቅ እድል ነው። ሰው ብሶቱን ህመሙን ማካፈል ኢቭን ለእናት አባት የማይነግረውን ሚስጥር ነግሮና ሐኪም መሆን በጣም ትልቅ ፕሪቪሌጅ ነውና ይሄን ግን እንደ ላይ ተቀምጦ ብቻ ፕሪስክሪፕሽን መጻፍ ወይም ማዘዝ ሳይሆን በሽተኛውን መፈወስ ከመንፈስም እንደሆነ አብረን ከተማሪዎቻችን ጋር ከአስተማሪዎቻቸው ጋር ከጓደኞቻችን ጋር እየሰራን ይሄንን ኢምፕሩቭ ማድረግ ነው የኔ አላማ። ስለዚህ ይሄኛው ከምሰራው ስራ ላይ ሌላ እድል ደግሞ ይጨምርልኛል ማለት ነው።
ዶክተር ይሄ ማዕከል በኢትዮጵያ ህብረተሰብ ጤና አጠባበቅና አያያዝ ላይ የሚጨምረው ዋጋ ምንድነው?
የኢትዮጵያ መንግስት ራሱ በተለይ ጤና ጥበቃ የውጭ ጉዳይ ሚኒስትራችን የነበሩት ከዛ በፊት የጤና ሚኒስትራችን የነበሩት ዶክተር ቴድሮስ የዚህን ሀገር የጤና ስትራቴጂ በጣም ጥሩ አድርገው ነድፈውት ነው የሄዱት። ፕራይም ሚኒስትሩም አንስተውት ነበር ማለት ኢትዮጵያን በጣም አፌክት የሚያደርጓት 5-6 የሆኑ ተላላፊ በሽታዎች የእናትና ልጅ ጤና ነበሩ። እሱን አድሬስ በማድረግ መንግስት በጣም ብዙ ስራ ሰርቶ በጣም ብዙ ጌን አለ። አሁን ይሄን ፕሮጀክት ሆነ ሌሎች እዚህም ያሉ ሐኪሞች እና አካዳሚክ ዩኒቨርሲቲዎች እና ሚኒስትሪም ፎከስ እያደረገ ያለው ከእድገት ጋር የሚመጡ በሽታዎች አሉ። ደግሞ ይሄ ኮሚኒካብሉን ፕራይመሪ ኬሩ አክሰስ እያደረገ ሲመጣ ፎከስ ማድረግ ያለብን ነን ኮሚኒካብል ዲዚዝስ ማለት እንደ ካንሰር የማይተላለፉ እንደ ካንሰር እንደ ልብ በሽታ የደም ብዛት መጨመር የካንሰር በሽታዎች እነሱን አይነቶቹን በተለይ ደግሞ በዚህ ሰዓት ውስጥ ኢትዮጵያ ውስጥ በሌላ ጤና ማዕከል ውስጥ የማይገኙትን ለማስፋፋት እና ለአገር ለመስጠት ነው እና ይሄ ትልቅ አዲቲቭ ትልቅ ዋጋ ይጨምራል።
እንግዲህ የዛሬው የካቢና ፕሮግራማችን በዚሁ ተጠናቋል። ይሄንን ሙሉ ዘገባ በማታው ፕሮግራማችን ማድመጥ ትችላላችሁ
በፌስቡክ። እንግዲህ ደናደሩ ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።
መልካም ምሽት።